Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነ ሶሊያና ሽመልስ መዝገብና በአቃቤ ሕግ መካከል ባለው ክርክር ዛሬ ውሳኔውን አስታወቀ
እና አቤል ዋበላን በተመለከተ የቀረቡት ማስረጃ ከፍተኛ ፍርድ ቤቱ እንዳለው ምንም አይነት ወንጀል የሚያስረዱ ሆነው ስላላገኘኋቸው የከፍተኛውን ፍርድ ቤት ውሳኔ አጥንቼዋለሁ፣ በነጻ መሰናበታቸው ተገቢ ነው ነው ያለው።
ከተከሳሽ ጠበቆች መካከል አቶ አምሃ መኮንን ለፍርድ ቤቱ ከተናገሩት ቀንጨብ አድርገን የወሰድነው የሚያስደምጥ ናቸው።
በሌላ ዘገባችን ደግሞ የመላው ኢትዮጵያ አንድነት ድርጅት መኢአድና የሰማያዊ ፓርቲ በጋራ የመስራት ስምምነት ሰነድ ተፈራረሙ።
የዚህ ዋናው ምክንያት ፓርቲዎቹ ጥልቅ ዝርዝር በሆነ መልክ ባለመጠናናት በችኮላ ወደ ውህደት ስለሚሄዱ፣ ሁለት የሐሳብ ልዩነት ሲያጋጥም በመቻቻል ፖለቲካ መፍትሄ ከማስቀመጥ ይልቅ ወደ መጠላለፍ ስለሚገቡ፣ ሶስት እኔ ያልኩት ይሁን የሚል መንፈስ ማሳደር፣ አራት ከህዝብ አጀንዳ ይልቅ ለግል ስብዕና መጨነቅና ሌሎች ናቸው።
የመኢአዱ ፕሬዝዳንት ዶክተር በዛብህ ደምሴ ናቸው። ይህንንም የተመለከተ ዘገባ ይኖረናል። በተጨማሪም ለስድስት ዓመታት በኢትዮጵያ ቃሊቲ በተሰኘው እስር ቤት ታስረው የነበሩት ሁለቱ ስዊድናውያን ጋዜጠኞች ከስዊድን የብሔራዊ ቲያትር ጋር በጋራ በመተባበር ቃሊቲ የተሰኘ ቲያትር ስዊድን በመድረክ ላይ ያበቁ፣ እሱንም የተመለከተ ዘገባ አለን።
ሰዓት ከበቃን ደግሞ የሳውዲ አረቢያ መንግስት ከ5 ሚሊዮን በላይ የሚሆኑ ያለ ስራና መኖሪያ ፈቃድ የሚኖሩ የውጭ ሀገር ሰዎችን በ90 ቀናት ውስጥ ሀገሪቱን ለቀው እንዲወጡ የሚያዘው አዋጅ ከባለፈው ሳምንት ጀምሮ ተግባራዊ መሆን ጀምሯል።
በእርግጥ ወደ ሀገሬ መግባት አልፈልግም፣ እዚሁ በቃ ያኔ ጊዜ ግደቡም አልፎ የሆነም ነገር ቢያደርጉን እዚሁ ቢገሉንም እዚሁ መኖረው በቃ ሞትን በቃ እንመርጣለን ወደ ሀገር ከምንገባ።
በሳውዲ አረቢያ ያለ መኖሪያና ስራ ፈቃድ ከሚኖሩት ኢትዮጵያውያን መካከል አንዱን ነው ያስደመጥናችሁ።
ሰዓት ከበቃን አሁንም ሌሎች ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አድማጮች ለምሽቱ አጠር ያሉ ዜናዎች ተመልሰን መጥተናል። 28 ሴቶች አፍሪካውያን ፍልሰተኞች ትላንት ከሊቢያ እስር ቤት ተፈተዋል። የ12 ዓመት ዕድሜ ልጆች የሚገኙባቸው ሴቶች እስላማዊ መንግስት ነኝ በሚለው ቡድን የተያዙት ጽንፈኛው ቡድን ሰርቴ ከተማን አቻምና በወረረበት ወቅት ነበር። 5 ልጆች የሚገኙባቸውን ሴቶች ከእስር የለቀቁት በተባበሩት መንግስታት ድርጅት የሚደገፈው የሊቢያ መንግስት ወታደሮች ናቸው። ወታደሮቹ ጽንፈኛውን ቡድን አምና ከአካባቢው ካስወጡ በኋላ የስደተኞች አገልግሎቶች የመፈታታቸውን ጉዳይ እስከሚያመቻቹበት ጊዜ ድረስ በሚስራታ እስር ቤት እንደነበሩ ተገልጿል። ከእስር የተፈቱት ሴቶች አብዛኞቹ ኤርትራውያንና ናይጄሪያውያን መሆናቸው ታውቋል። የዓለም አቀፉ ቀይ ጨረቃ ባለስልጣን ስልህ አቡ ዘሪባ ታስረው የነበሩት ሴቶች እንዴት እንደተፈቱ ማብራሪያ ሰጥተዋል። ዛሬ ከፍርድ ቤት ባለስልጣኖችና ከዓለም አቀፍ የፍልሰት ድርጅት ጋር በመተባበር ከተለያዩ ሀገራት የመጡት ሴቶችን ለቀናል። 5ቱ ከናይጄሪያ፣ 23ቱ ደግሞ ከአምስት ልጆች ከሚገኙባቸው ጋር አንድ ቤተሰብ 20 ኤርትራውያን ናቸው ብለዋል። አሁን ለዓለም አቀፍ የፍልሰት ድርጅት አስረክበናቸዋል፣ ድርጅቱ ወደ ሀገራቸው ይመልሳቸዋል ሲሉ ረቡ ዘገባ አቅርበዋል።
በሌላ ወገን ወደ ሶሪያ ነው የምናልፈው። ሶሪያ ላይ ያለው የሰብአዊ መብት ሁኔታን የሚከታተለው ቡድን እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በያዝነው ሳምንት 33 ሰዎችን እንደገደለ ገልጿል። በያዝነው አመት እንዲህ በገፍ ሲገድል የመጀመሪያ ጊዜ እንደሆነም አውስቷል። መሰረቱ ብሪታንያ የሆነው ቡድን ግድያው ትላንት ማታ ላይ የተፈጸመው በደዝዎር ምስራቃዊ መንደር እንደሆነ ጠቁሟል። ግድያው ሲፈጸም ማየታቸውን የገለጹት የሰብአዊ መብት ድርጅቶች አባሎች የተገደሉት ሰዎች አማጽያን ይሁኑ ሲቪሎች ግን አልታወቀም ማለታቸውን ተክሷል።
ቀጣዩ ዘገባችንም እዚሁ ሶሪያንም ያቆየን የሶሪያ ተዋጊ አውሮፕላኖች በሰሜናዊ የሀገሪቱ ክፍል በአማጽያን በተያዘች ከተማ ላይ የኬሚካል ቦምቦች ጥለዋል የሚለውን ክስ ሶሪያና ሩሲያ በድጋሚ አስተባብለዋል። የሶሪያ የውጭ ጉዳይ ሚኒስቴር ዋሊድ ሞአለም ዛሬ ደማስቆስ ሆነው ለጋዜጠኞች በሰጡት መግለጫ ሀገራቸው ሃን ሄሆን ላይ በተካሄደው የአየር ድብደባ ኬሚካል መሳሪያ አልተጠቀመችም፣ በአሸባሪዎችም ላይ እንኳን ቢሆን ምንም ጊዜ አትጠቀምም ብለዋል።
እንግዲህ ወደ መጨረሻው ዜናችን ስናልፍ ወደ ሩሲያ ነው። የሩሲያ ፖሊስ ጽፈት ቤት በያዝነው ሳምንት በሴንት ፒተርስበርግ ከተማ በሚገኘው ከመሬት በታች የባቡር መጓጓዣ ላይ ከደረሰው የአጥፍቶ ማጥፋት ጥቃት ጋር በተያያዘ 3 ሰዎች ማሰሩን አስታወቀ። ተጠርጣሪዎቹ አጥፍቶ ጠፊውን ከመጣበት ማዕከላዊ እስያ ክልል መሆናቸውን የፖሊስ ጽፈት ቤቱ ጠቁመዋል። እንግዲህ ለዛሬ ያዝናቸው ዜናዎች እነዚህ ናቸው። ወደ ቀሪው የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በእነ ሶሊያና ሽመልስ እና በአቃቤ ሕግ መካከል ባለው ክርክር ዛሬ ውሳኔውን አስታወቀ። አንደኛ ተከሳሽ ሶሊያና ሽመልስ እና አቤል ዋበልን በተመለከተ የታች ፍርድ ቤት ውሳኔን ሲያጸና፣ ናትናኤል ፈለቀና አጥናፉ ብርሃኔን በሌላ የሕግ አንቀጾች እንዲከላከሉ ወስኗል። በውሳኔው ላይ ለሰበር አቤት እንደሚሉ ጠበቃው አስታውቀዋል። መለስካቸው አመሃ ዝርዝሩን ይዟል።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ከብዙ ተደጋጋሚ ቀጠሮ በኋላ ዛሬ ዞን 9 በሚል ስያሜ በሚጠሩት የኢንተርኔት አምደኞች ማለትም ሶሊያና ሽመልስ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ፣ አቤል ዋበላና በአቃቢ ሕግ መካከል በነበረው ክርክር ላይ ውሳኔ ሰጥቷል። ፍርድ ቤቱ እንዳተተው ለውሳኔው መሠረት ነው ያለው በወንጀል ጉዳይ የሀገሪቱ የማስረጃ ምዘና ደረጃ ከምክንያታዊ ጥርጣሬ ውጪ ወይንም ቢዮንድ ሪዝነብል ዳውት ማስረዳት አይደለም ብሏል። የሀገሪቱ ማስረጃ ምዘና ደረጃ በቂ ማስረጃ ወይንም ሰፊሽንሲ ኦፍ ኤቪደንስ የሚለው ነው ብሏል። ከዚህ ተነስቶ ተከሳሾች ለፖሊስ የሰጡትን ቃል፣ ከኢሜል አድራሻቸው እና ከመኖሪያ ቤታቸው የተገኙ ጽሑፎችን እንዲሁም ከብሔራዊ ደህንነት ጽሕፈት ቤት ተጠናቅሮ የቀረበውን ማስረጃ በአንድ ላይ አይተዋል። በዚህ መሠረትም ፍርድ ቤቱ የሰጠውን ውሳኔ ከተከሳሽ ጠበቆች አንዱ አቶ አምሃ መኮንን እንዲህ ይገልጹታል።
ሶሊያና ሽመልስ እና አቤል ዋበላን በተመለከተ የቀረቡት ማስረጃ ከፍተኛ ፍርድ ቤቱ እንዳለው ምንም አይነት ወንጀል የሚያስረዱ ሆነው ስላላገኘኋቸው የከፍተኛውን ፍርድ ቤት ውሳኔ አጥንቼዋለሁ፣ በነጻ መሰናበታቸው ተገቢ ነው ያለው። ናትናኤል መኮንንና አጥናፉ ብርሃኔን በተመለከተ ግን የቀረቡባቸው ማስረጃዎች ምንም ወንጀል አያስረዱም ማለት አይቻልም። ነገር ግን የቀረበባቸውን ክስ ማለት በጸረ ሽብር አዋጁ አንቀጽ ተጠቅሶ የቀረበባቸውን የወንጀል ድንጋጌ አያስረዳም። በሌላ በኩል ግን የወንጀል ሕጉን አንቀጽ 257 ሀና ሰ የሚያስረዳ ሆኖ አግኝቼዋለሁ። በዚሁ መሰረት ሁለቱ ብቻ የቀረበባቸውን ክሱ ሊከላከሉ ወደ ስር ፍርድ ቤት ተመልሶ ሊከላከሉ ይገባል በሚል ነው እንግዲህ ውሳኔውን የሰጠው።
ስለተሰጠው ውሳኔም ያላቸውን የግል አስተያየት ጠይቄያቸው ነበረ።
በበኩሌ በተለይ የማስረጃ ምዘና ደረጃው ሀገራችን የተቀበለችው ከምክንያታዊ ጥርጣሬ በላይ ማስረዳትን ሳይሆን በቂ ማስረጃን መኖሩ ብቻ በቂ ነው የሚለው ነገር በጣም አከራካሪና ምናልባት በእኔ በኩልም ይሄ ነገር እውነትም በሌሎች ፍርድ ቤቶች ላይም ተጽዕኖ የሚያሳርፍ ከሆነ ብዙ ችግር ሊያመጣ ይችላል የሚል ነገር አለኝ። ከእሱም በተመለከተ በፍጹም በእኔ በኩል የምቀበለው አይሆንም። በደረጃው ያው አቤት የምንልበት ነው የሚሆነው። ከዛ በኋላ እንግዲህ ያው ተከላከሉ ነው የተባለው። አቃቤ ክሱን በስር ፍርድ ቤት እንደገና ማንቀሳቀስ አግባብ ነው ብሎ ካመነ ያኔ ተገቢውን ክርክር የምናቀርብበት ነው የሚሆነው እንጂ ውሳኔው በእኛ በኩል ትክክለኛና ሊታረም የማይገባ ነው የሚል ነገር የለንም። ይህንኑ በደረጃው አቤታችንን የምናቀርብበት ነው የሚሆነው።
ስለዚህ ለሰበር ይግባኝ ትላላችሁ ማለት ነው?
እንደ አግባብነቱ ለሰበር የምንለው ይኖራል ብዬ አስባለሁ። አዎ።
የፌዴራል አቃቤ ሕግ ከ2 ዓመታት በፊት በእነ ሶሊያና ሽመልስ ላይ የሽብር ድርጊት ፈጽማችኋል ሲል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸው እንደነበረ አይዘነጋም። የአምስቱ ተከሳሾችን ክስ መንግሥት ሲያነሳ፣ ሌሎቹ 5ቱ ግን ሲከራከሩ ቆይተዋል። በመጨረሻም 19ኛው ወንጀል ችሎት የቀረቡትን አምስቱን ማለትም የሶሪያና ሽመልስ በሌለችበት በፈቃዱ ኃይሉን፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ጉዳይ ሲመረምር ቆይቶ ከበፈቃዱ ኃይሉ በስተቀር አራቱን መከላከል ሳያስፈልጋቸው በነጻ አሰናብቷቸው ነበረ። በፈቃዱ ኃይሉ ላይ ደግሞ የተከሰሰበትን የሕግ ድንጋጌ ቀይሮ በሌላ የወንጀል ሕግ እንዲከላከል ወስኖ ጉዳዩን በውጭ ሆኖ እንዲከታተል ከእስር እንዲፈታ አዟል። ይሁንና አቃቤ ሕግ በፍርድ ቤት ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ብሎ ጉዳዩ እስከ ዛሬ ቆይቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከስድስት ዓመታት በፊት በኢትዮጵያ ቃሊቲ ማረሚያ ቤት በእስር ላይ የነበሩት ሁለት ስዊድናውያን ጋዜጠኞች ማርቲን ሺቪን እና ዮሐን ፓርሾን ቃሊቲ ፋውንዴሽን በሚል በስዊድን አገር ያቋቋሙት ድርጅት ከስዊድን ናሽናል ቲያትር ወይም ከስዊድን ብሔራዊ ቲያትር ጋር በመተባበር ታዋቂ የቲያትር ባለሙያዎችን አሳትፎ ቃሊቲ የተሰኘ ቲያትር ከሁለት ቀናት በፊት ለመድረክ አብቅተዋል። ቲያትሩ በቃሊቲ ታስረው የነበሩ አሁንም በእስር ላይ ያሉና የተሰደዱ ኢትዮጵያውያን ጋዜጠኞች በጻፏቸው መልእክቶችና ጽሑፎች ላይ የተመሰረተ ነው። በቲያትሩ ጽሑፋቸው ከተካተተው ጋዜጠኞች መካከል እስክንድር ነጋ፣ ሪዮት አለሙ፣ የትነበርክ ታደለ፣ አቤል ዋበላ፣ ማርቲን ሺቢን፣ ጫላ ኃይሉ፣ ዘላለም ክብረት፣ ዮሐንስ ካሳሁንና ከስምንት በላይ ጋዜጠኞችና ጦማሪዎች ይገኙበታል። ከነዚህ መካከል ማምሻውን የት ነበርክ ታደለን አነጋግሬው ነበር። ቲያትሩ እንዴት ሊሰራ እንደቻለ ላቀረብኩት ጥያቄ ማብራሪያ በመስጠት ይጀምራል።
አመሰግናለሁ እድሉ ስለተሰጠኝ። ሀሳቡ መጀመሪያ ሲቀርብ 2 ዓመት ሊሞላው ነው። አሁን በኢትዮጵያ ውስጥ ያለውን ደግሞ የሚዲያ ነጻነትን በተመለከተና በዚህ ዙሪያ ያሉ ባለሙያዎች በደረሰባቸው ከፍተኛ ችግር ምክንያት በእስር ያሉ፣ ከእስር የተፈቱ፣ እንደገና ደግሞ ጫናውን ተከትሎ አገር ጥለው የወጡ ጋዜጠኞችን አጠቃላይ የህይወት ታሪክ ለማሳየት ነው እና በእኔ በኩል ተሳትፎ እንድናደርግ ሀሳቡ ሲቀርብልኝ ያው ትንሽ ዝርዝር ነው። አሁን በስቴጅ ላይ በምን አይነት ሁኔታ እየቀረበ እንዳለ በደንብ አላውቅም።
ሀሳቡን ማን ነው ያቀረበልህ? ይሄ ነገር
ሀሳቡ በቃሊቲ ፕሮጀክት የሚባል አለ ስዊድን ሀገር። እነሱ ናቸው ጥያቄዎችን መሰረታዊ የሚባሉ ጥያቄዎችን ላኩልን። ከዛ በኋላ የተወሰነውን ከመረጡ በኋላ ደግሞ ወደ ዝርዝር ሁኔታዎች፣ ወደ ስክሪፕትነት በመድረክ ላይ ሊቀርብ በሚችል መልኩና ያንን ፐርሶናሊቲ ለምሳሌ የኔን አጠቃላይ ኢሞሽናል ወይም ደግሞ የስሜት የአቋም የአስተሳሰብ እና ደግሞ ያሳለፍኩትን የህይወት ታሪክ የሚዳስስ ጽሁፍ በስክሪፕት መልኩ ወይም በቲያትር ድርሰት አይነት እንዲጻፍ ነው የተደረገው። እንግዲህ እየተሻሻለ እንዳልኩሽ ከ2 ዓመት በላይ የቆየ ነው።
ቃሊቲ ፋውንዴሽን እንግዲህ የተመሰረተው በኢትዮጵያ ውስጥ ከ6 ዓመት በፊት ታስረው የነበሩ ስዊድናዊን ጋዜጠኞች ማርቲና እና ዮሐና በሚባሉ ነው አይደለም?
እነዚህ ሁለት ሰዎች እንግዲህ ሁሉም ሰው እንደሚያውቀው በኢትዮጵያ ቃሊቲ እስር ቤት ውስጥ ያለው ህይወት ቀምሰውታል። ራሳቸው ሌሎችን ሰዎች ተመልክተዋል። ምን አይነት ህይወት ነው እዛ ውስጥ ያለው የሚለውን የቀሪው ዓለም እንዲመለከተው ይፈልጋል። ብዙ ጊዜ ያው ሪፖርቶች ሲወጡ በቁጥር ታሰረ፣ ተፈታ፣ ይህንን ነው። ግን ስሜቱ ምን ይመስላል? በመጻፋቸው ብቻ በመናገራቸው ብቻ የታሰሩ ሰዎች በእስር ቤት ውስጥ ምን አይነት አስተሳሰብ አላቸው? ምን አይነት ህይወት ነው የሚያሳልፉት የሚለውን ለማሳየት ነው። እንደዚሁ ታስረው የተፈቱ ሰዎች በነጻ ሀገር ውስጥ ቢሆን ኖሮ የሚሸለሙ ሰዎች ናቸው። ወንጀለኞች አይደሉም። እንደ ወንጀለኛ ግን ተፈርዶባቸው ታስረው የተፈቱ ሰዎች አሉ። እንደ ወንጀለኛ ከሀገር እንዲሰደዱ የተደረጉ ሰዎች አሉ። እነዚህ ሰዎች ምን አይነት ስሜት ነው የሚሰማቸው ወይም ምን አይነት ህይወት ነው እያሳለፉ ያሉ? ለምሳሌ የስደት ህይወት ምን ይመስላል? ለእነዚህ የነጻ ሚዲያ ጋዜጠኞች ምን አይነት ህይወት ነው ከሀገራቸው ከሙያቸው ርቀው እያሳለፉ ያሉት የሚለውን ጠቅላላ የህይወት ገጽታ ለቀሪው የዓለም ህብረተሰብ ለማሳየት የታቀደ እንደሆነ ነው የተረዳሁት።
ጽሁፉ የቀረቡት ቋንቋዎች በምንድን ነው? ቲያትር ውስጥ በምን ቋንቋ ነው የሚታየው?
እንግዲህ መጀመሪያ እኛ ጽሁፋችንን ያቀረብነው እኔ በእንግሊዝኛ ቋንቋ ነው የጻፍኩት። ነገር ግን እኔ ከሰዎቹ ጋራ ጥያቄ እያቀረብኩ ነው። ምክንያቱም አሁን እነሱ በስዊድሽ ነው መድረክ ላይ እየሰሩ ያሉት። እዛም ሀገር ኢትዮጵያውያን አሉ። እንደገና ይህንን ታሪክ አብዛኛው ኢትዮጵያዊ ቢያየው በጣም የተሻለ ነው እና ወደ አማርኛ ቢመለስ የግል አስተያየት አቅርብ ያለው እስኪ ይሄኛውን ፕሮጀክት አሁን በመላው የስዊድን መድረኮች ላይ የሚታይ ነው። ከአንድ ወር በላይ ይፈጃል በስኬጁሉ መሰረት ነበረ። እንግዲህ ከዛ በኋላ ደግሞ ለቀሪው የአማርኛና የእንግሊዘኛ ምናልባትም የኦሮምኛን ቋንቋ ጨምሮ አብዛኛው ሰው እንዲረዳው ለማድረግ ሀሳብ እንዳለ ነው የተረዳሁት በኔ በኩል እንጂ አሁን በእኛ የጻፍነው በእንግሊዘኛ ነው፣ እየተከወለ ያለው ደግሞ በስዊድሽ ቋንቋ ነው።
መቼ ነው ለመድረክ ለእይታ ይበቃው?
የዚህ የቃሊቲ ቲያትር በስዊድን ኤፕሪል 4 ወይም ከሁለት ቀናት በፊት ነው ለመጀመሪያ ጊዜ በስዊድን ስቶክሆልም ቲያትር ቤት ነው የተጀመረው። ከዚህ በኋላ በሁለት ቀን በዚህ በተለያዩ ቀናት የተለያዩ የሀገሪቱ ከተማዎች ልበለው አላቅም ይታያል ተብሎ ነው ቲያትር።
ስንት ሰው ነው የተሳተፈበት? የስንት ሰው ታሪክ ነው በዚህ ቲያትር ላይ የተካተተው?
እስካሁን ያለው 9 ወይም 8 እርግጠኛ አይደለሁም። እስከ ባለፈው ሳምንት ጊዜ ድረስ ሪቪው እያደረጉ ነበረ። የ8 ሰው ነው እኔ የቆጠሩ።
በአንድ ቲያትር ውስጥ መልክ ይዞ ነው በአንድ ቲያትር ስም ነው ታሪኮቹ የገቡት?
እንግዲህ አሁን ያንን ሳምፕል ወይም የናሙና ቪዲዮ ወጥቷል። እሱም በስዊድሽ ቋንቋ ስለሆነ ለእኔ በደንብ አልገባኝም። ቪዲዮ አለ ዩቲዩብ ላይ ተጭኗል ማስታወቂያው። ነገር ግን እንደሚመስለኝ አጠቃላይ የኢትዮጵያ ፕሬስ እነዚህ እንደ ማሳያ የተወሰዱት በእስር ቤት ውስጥ ከእስር ተፈተው ደግሞ ከእስር በኋላ እንደገና ደግሞ በስደት በዚህ በሶስቱ አቅጣጫዎች ህይወታቸውን ለማሳየት ነው። እነዚህ የሚዲያ ሰዎች የደረሰባቸውን ችግር ዞሮ ዞሮ በሀገሪቱ ፕሬስ ነጻነት ላይ ያለው ችግር ምን ይመስላል የሚለው ለማሳየት እንደ ናሙና የእነዚህ ሰዎች በህይወት ያሉ ሰዎች በእስር በስደት ከእስር ተፈቶ ያሉ ሰዎች የህይወት ታሪክ እንደ ናሙና ለማሳየት ነው። በምን አይነት ሴግመንት እንደገባ እንግዲህ ቲያትሩን ስላላየሁኝ እንደ አንድ ሙሉ ጊዜ ቲያትር ነው። በጣም በሀገሪቱ ውስጥ አሉ የተባሉ የስዊድን የቲያትር ባለሙያዎች ናቸው የሰሩት። እንዴት እንደቀረበ እንግዲህ እስካሁን አላየሁም።
ታሪካችሁን የራሳችሁን ታሪኮች ነው ያካፈላችሁት?
አዎ፣ የህይወት ታሪካችንን ነው። በመሰረቱ በዚች ሀገር ውስጥ እንደ ጋዜጠኛ ሆነን ስንሰራ ምን ታዘብን፣ በግለሰብ ደረጃ ምን ታዘብን፣ በግለሰብ ደረጃ ምን ደረስን፣ ምን ሰራን፣ እኛ ራሳችን ምንድን ነው ስናደርግ የነበረው፣ በምን አይነት ሁኔታ ነው እንደነዚህ አይነት ግጭቶች የተፈጠሩት፣ የትኞቹ ነገሮች ናቸው የኢትዮጵያን ሚዲያ ነጻነት ነፍቀ ክበብ ያደፈረሱ የቻሉት የሚሉ ታሪኮችን ከግለሰብ አይን ተወስዶ እንግዲህ እንደ ገጸ ባህሪ ተስለው ይገባሉ እዛ ታሪክ ውስጥ።
በጣም አመሰግናለሁ። የት ነበርክ? ጊዜ ስጥልኝ።
አመሰግናለሁ።
አድማጮች፣ ይህንን ቃሊቲ የተሰኘውን ቲያትር በተመለከተ አዘጋጆቹን፣ ሌሎች ጸሐፊዎችና ቲያትሩን የተመለከቱ ሰዎችን በሚጨምረው ሁለተኛ ክፍል ዘገባ በሚቀጥለው ሳምንት እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናመራለን። የሳውዲ አረቢያ መንግስት ከ5 ሚሊዮን በላይ የሚሆኑ ያለ ስራና መኖሪያ ፈቃድ የሚኖሩ የውጭ ሀገር ሰዎችን በዘጠና ቀናት ውስጥ ሀገሪቱን ለቀው እንዲወጡ የሚያዝ አዋጅ ባሳለፍነው ሳምንት ተግባራዊ ማድረግ ጀምሯል። ሳውዲ አረቢያ ውስጥ በ10 ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን በስራ ላይ ተሰማርተው ይገኛሉ። የኢትዮጵያ መንግስትም በፈቃደኝነት ወደ ሀገራቸው የሚመለሱ ኢትዮጵያውያንን ለመቀበልና አስፈላጊውን እርዳታ ለማድረግ አዲስ ግብረ ኃይል ማቋቋሙን ይፋ አድርጓል። መስታወት አራጋው በሳውዲ አረቢያ ያለ ስራና መኖሪያ ፈቃድ የሚኖሩ ኢትዮጵያውያንን አነጋግራለች።
ትርንጎ ሞላ ትባላለች። ተወልዳ ያደገችው በደሴ ልዩ ስሙ መርሳ ወረዳ ነው። በሳውዲ አረቢያ በስራ ላይ ለ5 ዓመታት ስትሰራ ቆይታለች። 3 ዓመት በስራ ፈቃድ፣ ቀሪውን 2 ዓመት ያለ ስራ ፈቃድ ነው በመስራት ላይ የምትገኘው።
እንግዲህ ቤተሰብ አስተዳዳሪ ነኝ። እኔ በጥቅሉ የሁለት ልጆች እናት ነኝ። ልጅ አስተምራለሁኝ። ቤተሰብ የማስተዳድረው እኔ ነኝ። ስለዚህ ከዚህ ፊጀም በምን አስተዳድራቸዋለሁ? በምን አስተምራቸዋለሁ? ልጆች ግዴታ ያው ካገኙኝ ይዙናል። ያው ከአረቦቹ ከተቀመጥነ ግን አያገኙንም። እንደዚህ እየተሽለከለክን እንሰራለን። እኔ ለራሴ አሁን መሄድ አልፈልግም። አልሄድም። መስራት ነው የምፈልገው። ከእጃቸው እስከገባው ድረስ እሰራለሁ።
እንዴት ነው የምትሰሪው? እስኪ የስራሽን ሁኔታ አስረጅኝ።
መጀመሪያ ሲቀጥሩ ዝም ብሎ ነው የሚቀጥሩት ማለት ነው። ግን ስትኖሪ ስትግባቢ፣ ያው አንዳንድ ነገር ሲያወሮች ትነግራቸዋለሽ። ከዚህ ከገባሁም 2 ዓመት ነው የወጣሁት ብዬሻለሁ። አንድ ቤት ነው የምሰራው፣ አልቀያየርኩም ቤት ማለት ነው። ወደ ሶሪያ ነው ሀገሯ። ተግባብተን ችግሬን ተላልፋ ችግሯን ተላልፍቼ ነው የምንኖረው። ችግር የለባትም። አሁን በሚወራው ራሱ እንዳልወጣባትና ለመደበቅ አምስፈልገው ማለት ነው። የሌሎቹ ደግሞ የተለያየ አሁን ራሱ ያስወጧቸው ነው ደግሞ ፈርተው የሚያስወጧቸውም አሉ።
መቼ ነው ቡጡ የተባላችሁት?
በ24 አካባቢ ማለት ሳምንት ሮብ ማለት ነው። እኔ ለራሴ አሁን ዱባይ 2 ዓመት ሰርቼ ኢትዮጵያ ሄጄ ፈቃድ አውጥቼ ስራ ጀምሬ ነበር። አስመርሮኝ መስራት እንዴት ብዬ እንደምሰራ የቂጥ መቀመጫ የገበያ የቂጥ መቀመጫ የለሽ መሄጃ መንጫ የለሽ እና ሁሉ ነገር ወጭ ነው። በቃ ስትቀመጭም ወጭ አለ፣ ፈቃድ ስታወጪ ወጭ አለ፣ ቀረጥ አለ እና ብዙ ችግር ስላለ ወልምድ የመጣሁት።
ነጃት አበራ በሳውዲ አረቢያ በስራ ላይ ለስድስት ዓመታት ኖራለች። ለ11 ወራት በህጋዊ የስራ ፈቃድ፣ ቀሪዎቹን ዓመታት ያለ ስራ ፈቃድ በመስራት ላይ ትገኛለች። ሳውዲ አረቢያ ያለ መኖሪያ ፈቃድ በመስራት ላይ የሚገኙ የውጭ ሀገሮችን የውጭ ዜጎችን ለማስወጣት የወጣው ህግ ለእሷ ጥሩ እንደሆነ ትናገራለች።
በእኔ ጥሩ ህግ ይመስለኛል። ምክንያቱም ያው አሁን በምትወጭበት ሁኔታ በዚህ በሶስት ወር ውስጥ ስትወጪ ያው በፈቃደኝነት ነው የምትወጪው። ወደፊት ከተከፈተ የመግባት ካለሽ መግባት ትችያለሽ። እዚህ ገደብ 3 ወር ተሰጥቷል፣ ተጀምሯል። አንድ አምስት ቀን ምናምን ይሞታል።
ከ3 ወር በኋላስ ምንድን ነው ያሉት?
ከ3 ወር በኋላ ያለውን እንግዲህ ያው ጥሩ ነገር እንደማይኖር ነው። ይሄ ነው ተብሎ የተገለጸ ነገር የለም። ያው ግን ይሄ አሁን የወጣው እድል ጥሩ እድል ነው።
ስለዚህ ምን አሰብሽ አንቺ? የአንቺን ይመለከትሻል እንግዲህ ይሄ ነገር።
እኔንም ይመለከተኛል እንሻላ። ከጌታ ጋር 2 ወር በኋላ ለመውጣት አስባለሁ። ያው ሀገር ያለው ሁኔታ ካልተመቸኝ በድጋሚ ለመመለስ እቅዷለሁ።
ሀሊማ መሐመድ በሳውዲ አረቢያ ስትኖር 5 ዓመቷ ነው። 2 ዓመት በስራ ፈቃድ፣ 3 ዓመታት ደግሞ ያለ ስራ ፈቃድ። ህጉ ቢወጣም እስከሚይዙኝ ድረስ እሰራለሁ፣ ወደ ኢትዮጵያ መመለስ አልፈልግም ትላለች።
እሄዳለሁ ብዬ እጄን ሰጥቼ ለመሄድ እንደዚህ በፈቃደኝነት አሁን አራት መሄድ አልፈልግም። ያው ማለት ያው ህጋዊ ሁኜ መጥቼ ምንም ጥቅም ስላላየሁበት ህጋዊ ሁኜ ብመጣ ያን ነገር አይደገምም የምልበት ምንም አጋጣሚ አይኖርም። ጌታ ትንሽ አብቅቷል ከዚህ ሀገር እስካለኝ ድረስ እኖራለሁ። ያው በአጋጣሚም ክብል ልያዝ እችላለሁ። እሱም አሁን መያዝ በጣም ስለበዛ ማለት ነው።
ስሙን መግለጽ አልፈለገም። ከኢትዮጵያ በሶማሌላንድ እንዲሁም የመን በእግርና በመኪና በጀልባ ተጉዞ ወደ ሳውዲ አረቢያ ለሁለተኛ ጊዜ ተመልሶ ከመጣ ገና 1 ሳምንቱ ነው።
ጉዞ በጣም ስቃይ ነው። በጣም ከምንም በላይ ማለት ነው። እንግዲህ ውጡ ከተባልንም ያው እንዳላ ፍቃድ ሀገራችን ያው ሰርተን ለመለወጥ እንሞክራል። ወደ ሀገራችን ገብተን ማለት ነው።
ሙሀባ ኢብራሂም ይባላል። በሳውዲ አረቢያ ያለመኖሪያ ፈቃድ 4 ዓመት በስራ ላይ ይገኛል። ተወልዶ ያደገበትን በኢትዮጵያ ደቡብ ክልል ባንኩራ ወረዳን ጥሎ 15,000 የኢትዮጵያ ብር ከፍሎ በየመን ባህር ተሻግሮ ሳውዲ አረቢያ ይገኛል።
በቃ ያው አሁን ያለችን ነገር ሰብሰብ አድርገን ያው አሁን ስራም እየቆመ ነው። ስራ ሲቆም ያው ተዘጋጋጅተን መግባት ሀገር ከራስ የሚደረግ አማራጭ የለም።
አሊ እንደ ብዙዎቹ ኢትዮጵያውያን በጀልባ ባህር ተሻግሮ ነው ያለመኖሪያ ፈቃድ ለ4 ዓመታት በስራ ላይ የሚገኘው። 9,000 ሪያል ከፍሎ እንደመጣ ነው የሚናገረው።
እንግዲህ ያን ውጡ ያው ነው አንድ ለሶስት ወር ያህል ነው ቀን የሰጡና ያው እንግዲህ መውጣት ነው። ሌላ ምንድን አለ?
አብዱል አዚዝ ከመልከዲር ይባላል። በባህር ነው የገባው። ወደ ሳውዲ አረቢያ ከመጣ 5 ዓመታትን አስቆጥሯል።
ፍላጎት የለንም መግባት፣ ምክንያቱም ሀገራችን ከዚህ ገብተን ምንም የያዝነው ነገር የለንም። ብንገባም እዛ ምን እንሰራለን? ምንም የተለየ ነገር ስለሌለ ምንም ማድረግ አንችልም።
እና ምን አሰብክ አንተ በግልህ?
በእርግጥ ወደ ሀገሬ መግባት አልፈልግም። እዙ በቃ ያኔ ጊዜ ግደቡም አልፎ የሆነም ነገር ቢያደርጉን እዙ ቢገሉንም እዙ መኖረው በቃ ሞትን በቃ እንመጣለን ወደ ሀገር ከምንገባ።
እንደዚህ ለምን አስጨከነህ? ወደ ሀገር ገብተህ መስራት መለወጥ አታስብም?
ከምኑም ምኑም ጋር ገባለች ሀገር በቃ በጣም አስቸጋሪ ነው።
በሳውዲ አረቢያ ያለ ስራ ፈቃድ የሚኖሩ የውጭ ሀገር ዜጎችን የማስወጣት አዋጅ ጋር ተያይዞ የኢትዮጵያ መንግስት ተመላሾቹን ለመቀበል ዝግጅት በማድረግ ላይ እንደሚገኝ ተገልጿል። ከሳውዲ አረቢያ የሚመለሱት ኢትዮጵያውያንን የሚያስፈልጋቸው እርዳታ ያገኙ ዘንድ አዲስ ግብረ ኃይል እንደተቋቋመም ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴኤታ ዶክተር አክሊሉ ኃይለ ሚካኤል በኢትዮጵያ ቴሌቪዥን በሰጡት ማብራሪያ ይህንኑ ተናግረዋል።
በነገራችን ላይ በኢትዮጵያና በሳውዲ አረቢያ መልካም ግንኙነት ነው ያለው። በንግድ፣ በኢንቨስትመንት፣ በልማት ፋይናንስ ጠንካራ ግንኙነት ነው ያለው። በሀገሪቱ ውስጥ በተፈጠረው የውስጥ ሁኔታ መነሻ አድርገው ህጋዊ መኖሪያ ፈቃድ የሌላቸውን የውጭ ዜጎች በ90 ቀናት ውስጥ ሳይቀጡ በራሳቸው ወጪ ወደ ሀገራቸው እንዲመለሱ ነው የሚያሳየው አዋጅ ማለት ነው። ይህ ችግር ሲያጋጥመን የመጀመሪያ ጊዜ አይደለም። ከ3 ዓመት በፊትም ከሳውዲ እነዚሁ ተመላሾች እንደነበሩ ይታወቃል። ያኔ ካጋጠመን ፈተና እና የተወጣንበት መንገድ ተሞክሮን በመቅሰም ቀድመን ቅድመ ዝግጅት በማድረግ ላይ እንገኛለን። በውጭ ጉዳይ ሚኒስቴር ውስጥ ኮማንድ ፖስት አቋቁመናል። የተለያየ የሚመለከታቸውን ክፍሎችን በማደራጀት ኮማንድ ፖስት አቋቁመን በየቀኑ በሳውዲ ከሚገኘው ኤምባሲያችንና ቆንስላ በመገናኘት ቅድመ ዝግጅት በማድረግ ላይ እንገኛለን። እዛ ውስጥ ያሉ ዜጎች በማስተማር መረጃ በመስጠት ህጋዊ ባልሆነ መልኩ በተለያየ መልኩ ገብተው ማለት ነው። በህጋዊ መልኩም ገብተው ግን ደግሞ የመኖሪያ ፍቃድ የሌላቸው ነው ይመለከታል። በአየርም ሊሆን ይችላል፣ በባህርም ሊሆን ይችላል። በተለያየ መንገድ እዛ ያሉ ዜጎቻችን ሳይንገላቱ ሳይጉላሉ በሰላም በተረጋጋ መልኩ ወደ ሀገራቸውም እንዲመለሱ ማነሳሳት የጀመርንበት ሁኔታ ነው ያለው። ከዛም በላይ በሁሉም ሴክተሮችን ከውጭ ጉዳይ ሚኒስቴርም ውጭ የሚመለከታቸውን ሴክተሮች የሚያካተተ ግብረ ኃይልም በመቋቋም ላይ ነው ያለው። ዝርዝር ተግባራቱ በሂደት የሚገለጽ ይሆናል። የመጀመሪያው በተለያየ አጋጣሚ ሳውዲ ሄደው ህጋዊ መኖሪያ ፍቃድ ወይም ስራ ፍቃድ የሌላቸው ዜጎቻችን ቀደም ብዬ እንደተጠቀስኩ ሳይጉላሉ በሰላም በተረጋጋ ሁኔታ ሳያንገላቱ ወደ ሀገራቸው እንዲመለሱ ፈጥነው መወሰን አለባቸው። ይህንን በወቅቱ በጊዜ መወሰን ካልቻሉ ከዘጠና ቀናት በኋላ በአስገዳጅነት እንግዲህ ዲፖርቴሽን ወይም ደግሞ በኃይል የሚመለሱበት ሁኔታ ነው የሚኖረው። ያ ደግሞ የሚያስከትለው ጉዳት ከሶስት ዓመት በፊት አይተነዋል ማለት ነው። ስለዚህ ዜጎቻችን የኛውን መረጃውን በጊዜ አግኝተው በጊዜ ወስነው እንዲመለሱ ማድረግ አለብን። ሁለተኛው በሀገር ውስጥ ያለው ህብረተሰብ እንግዲህ ልጆቹን የላከ ቤተሰብ እነዛ ዜጎች እንዲመለሱ በጊዜ እንዲመለሱ ማበረታታት ይኖርበታል። ሶስተኛ በዚህ የመመለስ ሂደት ውስጥ አጋሮቻችን እንዲደግፉ እንፈልጋለን። ዓለም አቀፍ አጋሮቻችንም የሀገር አቀፍ አጋሮቻችንም እንዲደግፉ እንፈልጋለን። አራተኛ የሚመለከታቸው የመንግስት አካላትም ተደራጅተው ይሄኛው በሰላምና በተረጋጋ ሁኔታ ቀውስ በማይፈጥር ሁኔታ ዜጎቻችን እንዲመልሱ እንዲደግፉን ጥሪ እናቀርባለን።
በአዋጁ መሰረት በሳውዲ አረቢያ ያለ ስራና መኖሪያ ፈቃድ የሚኖሩ ኢትዮጵያውያንን ጨምሮ ሌሎች የውጭ ሀገር ዜጎች በዘጠና ቀናት ውስጥ ሀገሪቷን በፈቃደኝነት ለቀው መውጣት አለባቸው። በአስር ሺዎች የሚቆጠሩ ያለ ፈቃድ በሀገሪቷ የሚኖሩ ኢትዮጵያውያን የሳውዲ አረቢያ መንግስት ከሰጣቸው ቀነ ገደብ በኋላ ምን አይነት እርምጃ ሊወስድ እንደሚችል ምንም አይነት መረጃ የላቸውም።
Valeme yetale Vanit mineber yetela kechi kamatao kawagari yetashanyachi Enquanterena das godin fashwa yesada tasabeleni letanashwa
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበሮ፣ ሙዚቃ በመምረጥ ዲጄ ፋትሶ፣ በማቀነባበር ዳን፣ ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። የየኛን ሙዚቃ ነበር ያስደመጥናችሁ።
በነገው ጉዞ እንገናኝ።
ልጅን ከእናት አባት የምትነጣጥለው ድህነት ጠላቴ፣ ይኸው ዘራፍዬ ወገቤን አሰርኩኝ ላበረከ ቤቴ። ሳትርሳ ሲጨብጥ ይገለጥ መጽሐፍ ወረ ጎራው በሎ